The Voice of America. በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር በትላንትናው ዕለት የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው 11 ሰዎች መቁሰላቸውን ነዋሪዎች የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምጽ እንደተናገሩት ትላንት ከቀኑ 5 ሰዓት አካባቢ ሸዋበር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሃን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ የድርጊት በምን ሁኔታ ተጀመረ ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሐንስን ጠይቄያቸው ነበር።
ችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ ያለ ሞው መከላከያ ሰራዊት ወጣቱን አስቆሞ ከዛ በኋላ በጥይት መክቶ እንደገደሉት እዛው ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው እና እስካሁን ባለው ተጨባጭ ሁኔታ እስከዛሬ ባለው 10 ሰው ሞቷል፣ 11 ሰው ቆስሏል። ከዛ ውስጥ 5ቱ ሪፌር ወደ ሐዋሳ ሄዷል።
ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል። ከንቲባው አቶ አስቻለ ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል።
ልጁ ኖርማል ያው አካባቢው ላይ ምንም አይነት የጸጥታ ችግርም አልነበረም። ህዝቡ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው ልጁን አስቆሞ ከዛ ከሞተር ያወረዱት። ልጁ ተመታ። ከዛ በኋላ ወደ መንደሩ እያዞሩ መተኮስ ተጀመረ። ያለ አካባቢው ያው አንደኛ መንገድ ላይ ነው፣ አስፋልት ላይ ነው። የመኖሪያ ቤቶች አሉ፣ የሻይ ቤቶች አሉ፣ ምግብ ቤቶች አሉ። ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም።
ከሟቾቹ መካከል አንድ ርዕሰ መምህር ይገኝበታል። በሞያሌ ከተማ ነዋሪዎችና በትላንትናው ዕለት የተገደለ መምህር ጓደኞች ለአሜሪካ ድምጽ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የ34 ዓመቱ መምህር ተማም ነገሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነፍሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምጽ አብራርተዋል።
ህይወቱ ያለፈበት ምክንያት እሱ ትላንትና ትምህርት ቤት ከወላጅ መምህራን ኮሚቴ ጋር ስብሰባ ነበረው። እነሱን ሰብስቦ ለምሳ ሲመለስ ወደ ስድስት ከምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየሄደ እያለ ነው ተመታው።
ከትምህርት ቤት ወደ ቤት ነው? ከቤት ወደ ትምህርት ቤት?
ከትምህርት ቤቱ ወደ ቤት እየገባ ነው ያለው። ቀኑ ቅዳሜ ነው። ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱን ሰብስቦ እየገባ ነው፣ ለምሳ እየገባ ነበረ።
ወዲያው ነው ህይወቱ ያለፈው?
ወዲያው ነው። መጀመሪያ መስ በአንድ በተመስረ ሳፎ አካባቢ ነበረ ተነስቶ ሊሮጥ ሲታገል፣ ሁለተኛ ደገሙት ዛውን ሞት የሰማ ነው። እንደዛ ነው። እኛ ስንደርስ ግን ህይወቱ አልፏል።
ሌላው የመምህር ተማም ነገሶ ጓደኛ ማምሻውን ስናነጋግራቸው አስክሬኑን ይዘው ወደ ትውልድ ከተማቸው አሰላ እየሄዱ እንደሆነ ነግረውናል።
ወደ 3 ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም፣ እዛ ነው ያረፈው። እዛው ጓደኛው እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ፣ እነሱ አመለጡ። እንዳጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ነው ህዝብን እንደዚህ የሚያደርጉ እንጂ በጣም ምግሽ ነገር። ይሄ ተማም ነገሶ የሚባል የማምር በጣም ጎበዝ ታታሪ የቤተ ማምር ነው። ይገርምሻል፣ 2008 ዓመተ ምህረት ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም በኦሮሚያ ደረጃ ተሸልሟል። ኦቤን ውስጥ ገብተሽ እንደውም ማግኘት ትቻለሽ። መድሚጎ ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ በጣም ጥሩ ተወዳጅ ትምህርት ሁሉ የሚወደው ይህን አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስክሬኑን እየሸኙ ነው። በጣም ይገርምሻል። እና በጣም ተወዳጅ እና ተግባቢ ሶሻብል ሰው ነበረ።
የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል።
እውነቱን ለመናገር በተጠናቃ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል እና ይሄ ጠላት ነው እያሳደረን ያለው እና መንግስት እንደው ማን አባከናን ብሎ ሰው ስለሌለ እግዚአብሔር እየጮህን አሁን እኛ ምንም የምንችለው ነገር የለም እና በጣም ያሳዝናል። እንደዚህ አይነት ታሪክ በህይወቴም አይቻላትም። ሰውን በጠራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፈቱ የሚገሉበት ሀገር እንደው ሰምቼም አላውቅም። በጣም የሚያሳዝን ታሪክ ነው የገጠመን እና በጣም የምንወደው ጓደኛችን እናስተናል እና ምንም አስብ ከዚህ በኋላ እኛም ያው የጣፋንታችን ይሄ ነው ብለን እንጠብቃለን።
ሌሎች የከተማው ነዋሪዎች እንደሚሉት በትላንትና ዕለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው። በአጠቃላይ ህይወታቸው ያለፈው 10 ሰዎች እና የቆሰሉ 11 ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላዋ የከተማ ነዋሪም ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ።
እዛ አካባቢ ቤተክርስቲያንም አለ አቡነ አረጋዊ የሚባል ሱቆችም ምግብ ቤቶችም መኖሪያ ቤትም ሁሉም ነገር አለ። ምንም አይነት እህል ምናምን ነገር የለም። ሁሉም በሰላም ነው። ስራውም የሚሄደው ስራው ይሄዳል፣ ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም። ነው ሶክስ ተሰማ። የት ነው ስንል ሸዋ በር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም። ያገኘውን ሁሉ እየመቱ ነው አሉ። ስንሄድ በቃ የአገር ህዝብ ነው የሞተ የቆሰለ ቁጥር ስፍር የለውም። ሁለት ሰዎች ናቸው ትልልቅ ሰዎች የሚባሉት። እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ አለ፣ ስልጤ ልጆች አሉ፣ ወለጋ ልጆች፣ ስራ መሳይዛ ሊሰሩ የመጡ ልጆች አሉ። ነዋሪዎቹ እነዛ ቦረናዎቹ ሁለት ሰዎች አሉ። የሆነ በቃ የሆነ ጭን በቀል የሆነ የመጠማመድ ነገር ነው የሚታየው። እንዴት እንዳዩን እኛ እናቅም ያሰራናል። በቃ እኛ እንዴት ሆነን መኖር እንደምንችል ራሱ ግራ ገብቶናል። እግዚአብሔር ይድረስልን ነው፣ ሌላ ምንም የምንለው ነገር የለም።
የሞያሌን ሁኔታ በተመለከተ የአሜሪካ ድምጽ የፌዴራል ባለስልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ ለሚገኙ የመንግስት መገናኛ ብዙሃን በሞያሌ በተሳሳተ መረጃ የ9 ሰዎች ህይወት ማለፉን ኮማንድ ፖስቱ ገልጿል። በ12 ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። በሀገሪቱ የተፈጠረውን ሁከትና ግርግር እንደ ምቹ አጋጣሚ በመቁጠር ሁኔታውን ለማባባስ ለራሳቸው የጥፋት ሴራ ለማዋል በሞያሌ አካባቢ የኢትዮጵያን ድንበር ተሻግረው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ አንድ የሻለቃ ጦር በስፍራው ላይ ለግዳጅ ተሰማርቶ እንደሚገኝ ገልጾ፣ ይሁን እንጂ የሻለቃዋ ጦር አዛዥ በሚገኝበት 5 የሻለቃዋ የሰራዊት አባላት የተሳሳተ መረጃ ይዘው ባደረጉት እንቅስቃሴ በአካባቢው ህብረተሰብ ላይ ጉዳት ደርሷል ብለዋል። የከተማው ከንቲባ አቶ አስቻለው ዮሐንስ በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል።
ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ ታጥቆ የሚሄድበት አጋጣሚ ናውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከኬንያ በአልፎ አልፎ እንቅስቃሴ እንደሚያደርግ ይታወቃል። ግን ትላንት የተፈጠረው ምንም ከኦነግ ጋር የሚገናኝ አንድም ነገር የለም።
ጉዳታቸው እንደው ምን ያህል ነው? በጥይት ነው ሁሉም የተመቱት?
በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው።
እድሜያቸው ምን ያህል ይሆናል?
20 ቤት 18 ዓመት 25 ዓመት እንደዚህ ናቸው።
እርስዎ የከተማው ከንቲባ ኖትና እንደው የተጎዱ የህብረተሰብ ክፍሎች ወደ እናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ?
ያው ህዝቡ በጣም ብሶት ውስጥ ነው ያለው። ምክንያቱም ጸጥታ የሚያስከብር አካል ነው ይህን ችግር እየፈጠረ ያለው። ስለዚህ ምን ዋስትና አለን የሚል ነው። እኛም አካባቢው ላይ ካሉት የመከላከያ አመራሮች ጋር በዚህ ጉዳይ ለመነጋገር በጣም ነው የተቸገር ነው። ምክንያቱም ኮማንድ ፖስት በሚል ከነሱ ጋር ብዙም እንትን እያልን ያለን ነገር የለም። ወደ ላይ እስከ ከዞን እስከ ክልል ከዛም እስከ ፌዴራል አቤቱታ አቅርበናል እና የተወሰኑ እንግዶች አሁን መጥተው ወደ ውይይት እየገባን ነው በአሁኑ ሰዓት። ራሱ
እስካሁን ምን ያገኛችሁት መልስ አለ?
ገና ውይይት አሁን የተጀመረው ምንም የተባለ ነገር የለም። ያው አካባቢው የሀገር ሽማግሌዎች፣ ወጣቶች ያሉበት ቄሮ ያለበት ውይይት እየተካሄደ ነው። የተቋጨ ነገር የለም እስካሁን እየተፈጠሩ ስላሉ ነገሮች ብዙ አቤቱታውን እያቀረበ ያለው።
እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ?
ያው የትም ሀገር ህግና ስርዓት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምነገም መፍትሄ ሊሆን የሚችል ነገር አይደለም። ያለ ችግር ካለም በውይይት እና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው የማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ስጋት ስለገባ አሁን ወደ ኬንያም የተሻገረ ህብረተሰቡ አካል አለ እና አስቸጋሪ ሁኔታ ነው። በእንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ላይ
ኮማንድ ፖስቱ 9 ሰው መሞቱን 12 ሰው መቁሰሉን ያሳወቀ ሲሆን ከንቲባው አሁን ከ12ቱ ሰው አንዱ ህይወቱ ስላለፈ የሞተው 10 ሰው የቆሰለው ደግሞ 11 ሰው ነው ብለዋል። ኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ 5ቱ የሰራዊቱ አባላት ትጥቃቸውን ፈተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሐዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱ መግለጫ አይቀበሉትም።
ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው። ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር። የሚያሳዝነውም ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት። እነዚህ ሰዎች እዛ ድርጊቱን የፈጸሙትን 5-4 ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በአገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት።
በትላንትናው ዕለት ከቀኑ 5 ሰዓት እስከ 7 ሰዓት ይህ ድርጊት ከተፈጸመ በኋላ የሶስት ቀበሌ ነዋሪዎች ሸሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል። በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል።
ያው አጠቃላይ ማለት ያው በአንድ ቦታ ላይ ነበራችሁ አንድ ቦታ አካባቢ የሰፈሩት ከሁለት ሺህ ይበልጣሉ። እና በየቦታው ደግሞ በየሰው ቤቱ የገቡ ነፍስ ናቸው፣ ብዙ ናቸው።
ምን አይነት ቦታ ላይ ነው የተቀመጣችሁት? አሁን
የወን ትምህርት ቤት ነው አንድ ቦታ ያለን ነው። አንድ ኤሪያው ደግሞ የሰፈሩት የሰው ያጠረው አጠር ውስጥ ነው። ዝም ብሎ ታጥሮ ቤት አልተሰራበት እዛ ነው። አብዛኛው ደግሞ ያለው እዛ ቦታ ነው። ሰው አጥረው ግን ምንም ያልተሰራበት ቤት የሌለበት ማለት ነው። መቀይ መስቀልም መጥቶ አይቶናል። ከኬንያም ደግሞ አንዳንድ ህጻናቶች ሀምስ ወተት ምናምን መስጠት ጀምረዋል። አሁን
አብዛኞቹ ሴቶችና ህጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። ሌላዋ በዚህ ቦታ ያገኘናቸው እናት ለአሜሪካ ድምጽ ሲናገሩ
የወለት የሁዳን ሰዲ
አስራ ሶስት ልጆች አሉኝ። ታጣቂዎቹ በር በርግደው ስለሚገቡና በጥይት ስለሚመቱ ምን ተፈጠረ ብሎ ለመጠየቅ እንኳን ጊዜ አይኖርም። ስለዚህ ፈርቼ በሬን እንኳን ሳልዘጋ ሸሽቼ ወጥቻለሁ። አሁን ባገኘሁበት አድሬያለሁ። ልጆቼን ግን የማበላው የለኝም ብለዋል። በኢትዮጵያ ለስድስት ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9/2010 ዓ.ም ሲታወጅ መንግስት በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ. Don't worry.